ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 13 2014 ዓ.ም ዝግጅታችን ጀመረ። አትሌት እጅጋየሁ ታዬ በ5000 ሜትር ርቀት ከማናቸውም የቡድን አጋሮቿ በተለየ የተሻለ ሰዓት ቢኖራትም ያለ አግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ተናገረች።
እኔ ላይ ይሄንን ነገር ተከሰተ፣ ለምን እንደሆነ እኔ እንጃ። ይሄ ሁሉ ግን የኢትዮጵያ ሕዝብ ይፈርድ። እኔ ግን ኢትዮጵያ አይደለሁም፣ ለኢትዮጵያ አይደለም መስዋዕትን ከፈልኩ።
10,090 ነው ሰባተኛ ነው የወጣችው። አሁን ይህችን ልጅ 5000 ላይ ብናስደግም ግለሰብን እያየን ነው ሀገርን እያየን ነው የሚለው ነው። ለእኛ አሁን ለሀገር ነው ጉጉታችን እንጂ ከግለሰብ አንጻር ምንም ችግር የለም።
ቀደም ብላችሁ የሰማችሁት አትሌት እጅጋየሁ ታዬን ሲሆን ተከትለው የሰማችኋቸው ደግሞ የአትሌቲክስ ቡድን መሪው አቶ ተፈራ ሞላን ነው። ሙሉ ዘገባውን በአብይ ርዕስ ይዘን እንመለሳለን። ሌሎች በርከት ያሉ ቅንብሮችም አሉን። አብራችሁን እስከ ምሽቱ 4 ሰዓት እንድትቆዩ ከወዲሁ እንጋብዛችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ። እናንተም በሁሉም ስፍራ ባሉ ባልደረቦቻችን ስም አብራችሁን እንድታመሹ እንጠይቃችኋለን። ዝግጅታችንን ከእንደዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የዓለም ዜናዎችን ወሰዳችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከፊታችን ታህሳስ 4 እስከ ታህሳስ 6 2014 ዓ.ም ዋሽንግተን ዲሲ ውስጥ በሚጠራው የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ላይ የአፍሪካ መሪዎችን ሁሉ እንደሚያስተናግዱ ፕሬዚደንት ጆ ባይደን ዛሬ አስታውቀዋል። ዋይት ሀውስ ቤተ መንግስት ዛሬ ያወጣው የፕሬዚደንቱ መግለጫ ዩናይትድ ስቴትስ ለአፍሪካ ያላትን ቁርጠኝነት የሚያሳይ፣ የአሜሪካና የአፍሪካን ግንኙነት ፋይዳ የሚያጎላ፣ የቅድሚያ ትኩረት በሚሰጣቸው ዓለም አቀፍ ጉዳዮች ላይ ትብብርን የሚያጠናክር ይሆናል ብለዋል። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በጋራ እሴቶቻችን ላይ ተመስርቶ አዲስ የምጣኔ ሀብት ግንኙነቶችን ያጎለብታል ያሉት ባይደን አሜሪካና አፍሪካ ለዲሞክራሲና ለሰብአዊ መብቶች ያላቸውን ቁርጠኝነት እንደሚያድስ ያላቸውን እምነት ገልጸዋል። ጉባኤው የኮቪድ-19ና ወደፊት የሚከሰቱ ወረርሽኞችን ጫናዎች ለመቀነስና ዓለም አቀፍና የአካባቢውንም ጤና ለማጠንከር በትብብር ለመስራት እንደሚያግዝ ፕሬዚደንቱ አመልክተዋል። ፕሬዚደንቱ አክለውም ጉባኤው የምግብ ዋስትናን፣ ሰላምና ደህንነትን ለማረጋገጥ፣ ለአየር ንብረት ቀውስ ምላሽ ለመስጠት፣ ከዳያስፖራ ማህበረሰቦች ጋር ያለውን ትስስር ለማጎልበት ይኖሩታል ያሏቸውን ጥቅሞች ዘርዝረዋል። ከአፍሪካ መንግስታት፣ ከሲቪል ማህበረሰቡና በመላ ዩናይትድ ስቴትስ ካሉት የዳያስፖራ ማህበረሰቦች አባላት ጋር አብሮ ለመስራት በጉጉት እጠባበቃለሁ ያሉት ፕሬዚደንት ባይደን የግሉ ዘርፍም የጋራ እሴትና ራዕዮችን በማጎልበት የወደፊቱን የዩናይትድ ስቴትስና የአፍሪካ ግንኙነት ማጠንከሩን እንደሚቀጥል አመልክተዋል። በአዳጊ አገሮች ድርቅ፣ ለተቅማጥ በሽታ የሚጋለጡ ልጆችን ቁጥር እንደሚጨምር ዝቅተኛና መካከለኛ ገቢ ባላቸው 51 አገሮች ላይ የተደረገ አዲስ ጥናት አመለከተ። በደረቅ አካባቢዎች ከሚኖሩት ይልቅ እርጥበት ባለው አካባቢ የሚኖሩት ለበሽታው የበለጠ ተጠቂ መሆናቸውን የጥናቱ አቅራቢዎች ኔቸር ኮሚኒኬሽን በተባለ ጥናታዊ መጽሔት ላይ ባሳተሙት ጽሑፍ አስታውቀዋል። በዓለም ላይ ለሕፃናት ሞት ምክንያት ከሆኑት መካከል ሁለተኛ ደረጃ የሚይዘው ተቅማጥ መሆኑንም በጥናቱ ተመልክተዋል። ቀደም ሲሉ የወጡ ጥናቶች ዝናብ፣ ጎርፍና የወቅቶች ተለዋዋጭነት ከተቅማጥ በሽታ ጋር ያላቸውን ተያያዥነት ቢያመለክቱም ከድርቁ ጋር ስላለው የበሽታው ተያያዥነት ሲነገር የመጀመሪያው መሆኑም ተገልጿል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ታይዋንን እንዳይጎበኙ ቻይና አስጠነቀቀች። የቻይና ማስጠንቀቂያ የተሰጠው አፈጉባኤዋ ታይዋንን በሚቀጥለው ወር ለመጎብኘት ማቀዳቸውን ትናንት ካስታወቁ በኋላ ነው። የፖሎሲ ጉብኝት የቻይና ሉዓላዊነትና የግዛት አንድነት በከፍተኛ ደረጃ የሚዳፈር ይሆናል ብለዋል የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሆ ሊጃን። አፈጉባኤዋና የልዑካን ቡድናቸው ኢንዶኔዥያ፣ ጃፓን፣ ማሌዥያና ሲንጋፖርን እንደሚጎበኙ የዩናይትድ ስቴትስ ኢንዶ ፓሲፊክ ጠቅላይ ጽህፈት ቤት በሚገኝባት ሀዋይም አጭር ቆይታ እንደሚያደርጉ ፋይናንሻል ታይምስን ጠቅሶ ሮይተርስ ዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የተመሳሳይ ጾታ ፍቅረኞችን የጋብቻ መብቶች የሚጠብቅ ሕግ ረቂቅ በከፍተኛ ድምፅ አሳልፈዋል። ምክር ቤቱ ውሳኔውን የሰጠው የዩናይትድ ስቴትስ ጠቅላይ ፍርድ ቤት የጽንስ ማቋረጥን ፌዴራል ሕገ መንግስታዊ ጥበቃ ሕግ ባለፈው ወር መሻሩን ተከትሎ ነው። የጠቅላይ ፍርድ ቤቱ ውሳኔ በተመሳሳይ ጾታ ፍቅረኞች መካከል ስለሚፈጸሙ ጋብቻም አንድ አይነት የሕግ አንድምታ ሊኖር ይችላል የሚል ስጋት ማስነሳቱ ተገልጿል። የዩናይትድ ስቴትስ አስመጪዎች ከቻይና ባስመጧቸው የቴክኖሎጂ ምርቶች ላይ 34 ቢሊዮን ዶላር ቀረጥ መክፈላቸው ተሰማ። አስመጪዎቹ እንደ አውሮፓ አቆጣጠር ከ2018 አጋማሽ አንስቶ እስከ 2021 መገባደጃ ድረስ ባስመጧቸው የቴክኖሎጂ እቃዎች ላይ በቀድሞ ፕሬዚደንት ዶናልድ ትራምፕ የተጣለውን ከ32 ቢሊዮን ዶላር በላይ ቀረጥ መክፈላቸው ተገልጿል። ይህ የተገለጸው ፕሬዚደንት ባይደን አስተዳደር አንዳንዶቹን ቀረጦች ማንሳት ወይም በዚያው ይቀጥሉ የሚለውን ሐሳብ እያብላላ ባለበት በአሁኑ ወቅት የሸማቾች ቴክኖሎጂ ማህበር ትናንት ባወጣው አዲስ ሪፖርት ላይ መሆኑ ተመልክቷል። የባይደን አስተዳደር ቀረጥ ተጥሎባቸው በነበሩት ሁለት ዓመታት ዝቅተኛ በነበረውና አሁን በከፍተኛ ደረጃ የጨመረውን የዋጋ ግሽበት ለመቀነስና ለአሜሪካውያን ሸማቾች እፎይታን ለመስጠት የትኛው ትክክለኛ እርምጃ እንደሆነ እያሰላሰለ መሆኑን ተገልጿል። ምዕራባውያን በሩሲያ እህል ላይ የተጣለውን ማዕቀብ እስካነሱ ድረስ የዩክሬን እህል ወደ ውጭ እንዲላክ ሁኔታዎችን ለማመቻቸት ሩሲያ ዝግጁ መሆኗን የሩሲያው ፕሬዝደንት ቭላድሚር ፑቲን ተናገሩ። ፑቲን ይህን የተናገሩት ትናንት ኢራን ውስጥ ከቱርክ ፕሬዝደንት ረሲብ ጣይብ ኤርዶዋን ጋር ተገናኝተው እህሉን ወደ ውጭ መላክ በሚቻልበት ሁኔታ ላይ ከተነጋገሩ በኋላ በሰጡት መግለጫ ነው። በጥቁሩ ባህር በኩል የዩክሬን እህል ወደ ውጭ እንዲላክ ሁኔታዎችን ለማመቻቸት ሩሲያ ዝግጁ እንደነበረች የገለጹት ፑቲን፣ ይሁን እንጂ ምዕራባውያን አገሮች የሩሲያ እህል ወደ ውጭ እንዳይላክ የጣሉትን ማዕቀብ እንዲነሳ የሚፈልጉ መሆኑን አስታውቀዋል። ፑቲን ከኢራኑ መንፈሳዊ መሪ አያቶላ አሊ ሃሚኒ ጋር ቴህራን ውስጥ ትናንት ተገናኝተው በሁለቱ አገሮች መካከል የጠበቀ ግንኙነት ስለመኖሩ ፍንጭ ሰጥተዋል። ከሃሚኒ ጋር የተደረገው ግንኙነት በጣም አስፈላጊ ነው ሲሉ ሞስኮ ላይ ለሪፖርተሮች የተናገሩት የፑቲን የውጭ ፖሊሲ አማካሪ ዩሪ ዩሻኮቭ በሁለትዮሽ ግንኙነትና በዓለም አቀፍ ጉዳዮች ዙሪያ በሁለቱ መካከል መተማመን የተሞላበት ንግግር እያደገ መጥቷል ብለዋል። አማካሪው አክለውም በብዙዎቹ ጉዳዮች አቋሞቻችን ተቀራራቢ ወይም አንድ አይነት ናቸው ብለዋል። በዩክሬን ወረራ ሳቢያ የምዕራባውያንን የምጣኔ ሀብት ማዕቀቦች እየተጋፈጠች ያለችው ሞስኮ ከኢራን፣ ቻይናና ህንድ ጋር ያላትን የስትራቴጂ ትስስር ለማጠንከር እየጣረች መሆኑ ተመልክተዋል። በቴህራን የኒውክሌር ስምምነት ፕሮግራም ሳቢያ ከዩናይትድ ስቴትስ ጋር ባለመግባባቷ የምዕራባውያን የምጣኔ ሀብት ማዕቀቦችን በማስተናገድ ላይ የምትገኘው ኢራንም እንዲሁ ከሩሲያ ጋር ያላትን ግንኙነት ለማጥበቅ ተስፋዋን አሳይታለች። ሽሪላንካ አዲስ ፕሬዝደንት ሰየመች። የሽሪላንካ ፓርላማ ቀድሞ ለስድስት ጊዜ ጠቅላይ ሚኒስትር ሆነው ያገለገሉትን ራኒል ዊክሪሚሲንግሄን መርጧል። የ73 ዓመቱ ነባር ፖለቲከኛ 225 መቀመጫ ባለው ምክር ቤት የተመረጡት በድብቅ በተሰጠ ድምፅ 134ቱን አግኝተው ነው። ምርጫው የተካሄደው የኢኮኖሚና የፖለቲካ ቀውሱን ተከትሎ በተነሳው ህዝባዊ አመጽ ውስጥ የቀደሙት ፕሬዚደንት ጎታባያ ራያፕክሳ አገር ጥለው ከወጡ ከአንድ ሳምንት በኋላ መሆኑ ነው። ይሁን እንጂ ዊክሬሜሲንግሄም ለራያፕካሳ ቤተሰብ ቅርበት አላቸው በሚል እርሳቸውም ስልጣን እንዲለቁ ተቃዋሚዎቹ እየጠየቁ መሆኑ ተዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሐምሌ 13 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችን እንሰዳችሁ። ስምንተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዷ የሆነችው አትሌት እጅጋየሁ ታየ በ5000 ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያለ አግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምጽ በሰጠችው ቃለ ምልልስ ገልጻለች። የአትሌቲክስ ቡድኑ መሪ አቶ ተፈራ ሞላ በበኩላቸው የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት የተደረገበትና የኢትዮጵያ የአትሌቲክስ ቡድንን ለተሻለ ውጤት ለማብቃት ያለመ በሁሉም ላይ ተፈጻሚ የሆነ አሰራር ነው ሲሉ ምላሽ ሰጥተዋል። ሁለቱንም ያነጋገራቸው ሀብታሙ ስዩም ነው። ዘገባውን እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ ኦሪገን ዩጂን እየተደረገ በሚገኘው 18ኛው የዓለም አትሌቲክስ ቻምፒዮና ላይ ኢትዮጵያ በ10000 ሜትር ሴቶች ውድድር በዕለተ ሰንበት ግዴ አማካኝነት የወርቅ ሜዳሊያ ባሸነፈችበት ቀን ለድሉ ከፍተኛ አስተዋጽኦ ባደረገው እልህ አስጨራሽ የቡድን ሥራ ትኩረትን ያገኘችው አትሌት እጅጋየሁ ታየ በ5000 ሜትር የሴቶች ውድድር ተሳታፊ የሚያደርጋት የተሻለ ውጤት ያላት መሆኑ እየታወቀ ያለአግባብ ተሳታፊ እንዳትሆን እንደተደረገች ለአሜሪካ ድምፅ ተናግራለች።
እኔ ኦርጋኒ ከመጣው ሁለት ፊልድ ነው የመጣው። በአንደኛ ፊልድ የአስር ሺህ ነው። የአስር ሺህን ተወዳድሬ የሀገሬን መስዋዕት ከፍዬ ወርቅ አምጥተናል። ሰዓቴ 5000 ላይ አንደኛ ነበር፣ 10000 ላይ ደግሞ ሁለተኛ ነበር። ድጋሚ 5000 እንደዛ እናመጣለን ብለን ስናስብ እኔ አንደኛን አስጥቶ ሌላ ሰው ተጠባባቂ አራተኛ ነበር የሰው አስገቡ። ለምንድን ነው እኔን መፍትሄን አይጠብቅም ብሎ ስጠይቅ እኛ አንደኛና ሁለተኛ ወጣ ሰው ነው ብቻ ነው የምናስገባ እንጂ እኮ ውጤት ያላመጣ አላስገባም ማለት። እኔ ግን ይሄን ወርቅ 10000 ላይ ወርቅ የመጣው በእኔ ምክንያት ነው። ይሄ ኢትዮጵያ ሕዝብም ይሁን ሌላ ሕዝብም ቢሆን የሚመሰከርበት ሩጫ ነው። አሁን ደግሞ ድጋሚ 5000 አትገቢም ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ከአቅሜ በላይ ነው። እኔ በቃ በጣም የተበደልኩ ነው።
የዓለም 5 ኪሎ ሜትር የጎዳና ሩጫ የወቅቱ ክብረ ወሰን ባለቤት የሆነችው አትሌት እጅጋየሁ ቅሬታዋን ለኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ለማቅረብ ብትሞክርም ልባት ለማግኘት ግን እንደተቸገረች ትናገራለች። ተደጋግሞብኛል ያለችውን ሕጋዊ ያልሆነ አሰራር ማህበረሰቡም ይረዳላት ዘንድ ለመገናኛ ብዙሃን ለማሳወቅ እንደተገደደችም ታወሳለች።
ዘንድሮ ሆነ አምና ሆነ የሶስት ዓመት ያለፈበት ዓለም ሻምፒዮና እንደዛ ሆኖ ነው ያለፍኩኝ። ሶስተኛ ሆኜ ከዛን አንቺ ሶስተኛ ነሽ ብሎ ከአራተኛ ነበር የሰው አስገብቶ አወዳደር። ምንም አልተናገርኩም እዛን ጊዜ ዝም ብዬ አልቅሼ ነው የገባው። እኛ የምንፈለገው ለአገር ነው ለአገር ሰው ነው ብለን ሌላው ሲኒ አስገቡ። እኔ ወጣሁ ገባ ወደ ቤቴ። ከዛ አሁንም ድጋሚ መጣና እኔ ላይ ይሄንን ነገር ተከሰተ። ለምን እንደሆነ እኔ እንጃ። ይሄ ሁሉ ግን የኢትዮጵያ ሕዝብ ይፍረድ። እኔ ግን ኢትዮጵያ አይደለሁም። ለኢትዮጵያ አይደለም መስዋዕትን የከፈልኩ።
አቶ ተፈራ ሞላ ወደ ኦሪገን ዩጂን ያቀናው የኢትዮጵያ አትሌቲክስ ቡድን መሪ ናቸው። የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት የተደረሰበት መሆኑን የሚያወሱት አቶ ተፈራ ስምምነቱም አትሌቶች በዋነኝነት ሊወዳደሩ የሚፈልጉበትን አንድ ርቀት እንዲመርጡ ከተደረገ በኋላ ኦሪገን ላይ በሚያሳዩት ብቃት በተጨማሪ ርቀት ላይ እንዲሳተፉ መግባባት ላይ እንደተደረሰ ይናገራሉ።
አትሌት እጅጋየሁ 5000 ቅድማ ሰጠናትና የእሷ ኤሪያ ኦፍ ስፔሻላይዜሽን 5000 ስለነበራት ሲንሰጣት እኔ 5000 ሳይሆን መሮጥ ያለብኝ 10000 ነው ቅድማ ምን ልሰጥ የሚገባው። ሁለት ከሰጣችሁ ሁለቱንም እሮጣለሁ፣ ግን የኔ የመጀመሪያ ፍላጎቴ 10000 ነው የሚል ማመልከቻ ጻፈች አዲስ አበባ ሳንነሳ። ስለዚህ 10000 ለእሷ ሰጠናት ማለት ነው። በዛ መሰረት ሮጠች። 10000 ላይ ውጤት አልመጣም። ስለዚህ 5000 ደግማለሁ የሚል መብት ጥያቄ ማንሳታችን አሁን እሷን የሚበልጧት ካሉ እሷ በፍጹም ይሄን የመብት ጥያቄ ማንሳታችን። ይሄ ደግሞ ማን እንደሚያሸንፍ ማን ወዴት እንደሚሄድ ሳናውቅ አዲስ አበባ የወሰነ ውሳኔ ነው። እዚህ መጥተን አሜሪካ የወሰነ ውሳኔ አይደለም።
በርቀቱ የተሻለ ሰዓት አሁንም ያለኝ እኔ ነኝ። ይሄ ታሳቢ መደረግ አለበት። ይሄ ባለበት ሁኔታ
ያ ታሪክ ነው። አሁን ነው የሚቀረው። ያ ታሪክ ነው። እሱ ታሪክ እስከዚህኛው ውድድር ድረስ ነው ማምጣት የሚችለው። እዚህ ሜዳ ላይ ላለው ውድድር ግን ሜዳ ገብታለች። 10,090 ነው ሰባተኛ ነው የወጣችው። አሁን ይህችን ልጅ 5,000 ላይ ቢናስደግም ግለሰብን እያየን ነው ሀገርን እያየን ነው የሚለው ነው። ለእኛ አሁን ለሀገር ነው ጉጉታችን እንጂ ከግለሰብ አንጻር ምንም ችግር የለብን።
አትሌት እጅጋየው በበኩሏ በ10,000 ሜትር ውድድር ወቅት ከራስ ድል በላይ ሀገርን በማስቀደም ያደረግኩት አስተዋጽኦ በርቀቱ ካለኝ የተሻለ ሰዓት ጋር ተዳምሮ ከግምት ውስጥ ሊገባ ይገባ ነበር በሚል ትሟገታለች። የአትሌት እጅጋየውን የቀደመ የሜዳ ውስጥ አስተዋጽኦ የሚያወሱት የቡድኑ መሪ አቶ ተፈራ በበኩላቸው
እውነቷን ነው፣ እኛ ለሀገር ትልቅ አስተዋጽኦ የቡድን ስራ በመስራት ላይ አበርክታለች። ያ ማለት ግን ያኛው አሸናፊ የነበረችው ልጅ ለእሷም የቡድን ስራ አልሰራችም ማለት አይደለም። የቡድን ስራ ሁለቱንም ተጠቃሚ ሊሆንና የመጨረሻ ሰዓት ላይ ግን አንዳንዳቸው ጠንክረው እንዲወጡ እንጂ አይ እገሌ ጋር ቡድን ስራ ሰርቼ ነበረና እሱ ይታይ እገሌ አንደኛ እንዲወጣ እኔ ስድስተኛ ወጥቻለሁ አይባልም። መቼም አንተም ሎጂካሊ ስታስብ እሷም ሁለተኛም ሆነ መውጣት ትችል ነበር፣ ሶስተኛም ሆነ መውጣት ትችል ነበር። የውድድር ጉዳይ ስለሆነ ላበረከተችው አስተዋጽኦ ሁሌ ምስጋና እንሰጣታለን። ግን ለመጣ ውጤት ደግሞ በዚህ ልክ ካላየ ሌላም አትሌት እኮ ያነሳል እኮ እንደሷ ከመሪ ውጭ እንሆናለን፣ አትሌቲክሱ ይበደላል።
ይሄ የኢትዮጵያ አትሌቲክስ ፌዴሬሽን የሚተገብረው አሰራር በዓለም አቀፍ አሰራር መሰረት ምን ያህል ቦታ አለው? ሌሎችም የሚሰሩበት ነው ወይስ ፌዴሬሽኑ ብቻ የሚተገብረው አይነት አሰራር ነው? ከምን አንጻር ነው?
ያው ፌዴሬሽን ራሱን ችሎ አንድ ተቋም ነው። የራሱ የውስጥ መመሪያዎች፣ ደንቦች፣ ማኑዋሎች፣ አሰራሮች አሉ። የዓለም አቀፍን ሕግ ደግሞ ያከብራል፣ ታሳቢ ያደርጋል።
አትሌት እጅጋየው ይህ መሰሉ አሰራር የቡድን ስራን ባህል እንዳይጎዳም ስጋቷን ገልጻለች። ከቀደመው የኢትዮጵያ አትሌቲክስ ቡድን የኦሎምፒክ ተሳትፎ ትምህርት በመውሰድ ይህ አሰራር እየተተገበረ ስለመሆኑ የሚናገሩት አቶ ተፈራ የኢትዮጵያን አትሌቲክስ ቡድን ለተሻለ ውጤት ለማብቃት ያስችላል የሚል እምነት እንዳላቸውም አክለዋል። በዛሬው ዕለት በሚደረገው የ5000 ሜትር ማጣሪያ ውድድር የርቀቱ የዓለም ክብረ ወሰን ባለቤት ለተሰንበት ግደይን ጨምሮ ጉዳፍ ጸጋይና ዳዊት ስዩም በሁለት ምድብ በሚደረገው የማጣሪያ ውድድር ይሳተፋሉ ተብሎ ይጠበቃል።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት የእረቡ ምሽት ዝግጅታችንን ነው የሰማችሁት። ለዕለቱ የያዝነውን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባ ወደ ጌዲዮ ነው የምንወስዳችሁ። በደቡብ ክልል ጌዲዮ ዞን ሲቪሎች ያለ ፍርድ ቤት ትዕዛዝ እየታሰሩ ይገኛሉ ሲሉ ቤተሰቦቻቸው ተናገሩ። የጌዲዮ ዞን አስተዳደር በበኩሉ ዞኑ ሰላማዊ መሆኑን ገልጾ በፌዴራል የደህንነትና ጸጥታ የጋራ ግብረ ኃይል ተጠርጥረው መያዛቸውን አረጋግጠዋል። የጌዲዮ ዞን የክልልነት ጥያቄ መፍትሄ የማይሰጠው ከሆነ ጥያቄያችንን በኃይል እናስፈጽማለን የሚሉ ቡድኖች በህቡ ስለመደራጀታቸው መረጃ እንዳለው ያስታወቀው የፌዴራል የጸጥታና የደህንነት ግብረ ኃይል በዞኑ የአመፅና የሁከት መነሻ ለማድረግ በሚሞክሩ አካላት ላይ እርምጃ እንደሚወስድ ማሳሰቡን መዘገባችን አይዘነጋም። የዛሬውን ሁኔታ በተመለከተ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድቷል።
ወይዘሮ ምትክ ብርሃኑ የሁለት ልጆች እናት ናቸው። የገዲኦ ዞን አስተዳደር ቢሮ ሰራተኛ የሆኑት ባለቤታቸው ዮናስ ዋቀዮ ከስራ ቦታቸው ተያይዘው መታሰራቸውን ገልጸው በምን ምክንያት እንደታሰሩ እንደማያውቁም ተናግሯል። ሌሎች 5 ሰዎችም ከባለቤታቸው ጋር ትናንት መታሰራቸውን ገልጸዋል።
ስራ ምሳ በላ፣ ከዛ በኋላ ወደ ቢሮ ገባ። ቢሮ ገብቶ እያለ አንድ ጊዜ እንፈልግሃለን አሉት። ከዛ በኋላ ለምን ሲል አይ የሆነ ጥያቄ አለ እሱን ትመልሳለህ፣ ለሆነ ጉዳይ ፈልገንህ ነው ብለው ብቻ ነው ይዘው የመጡት እንጂ የፍርድ ቤት ትእዛዝ የለውም። የፍርድ ቤት ትእዛዝ አልሰጡትም። ከዛን እዛ ልክ እንደመጣ በቃ መታሰር እንዳለበት ምናምን ነገር ነው የነገሩት። እና መቼም አንድ ሰው የሚታሰረው ከሳሽ ሲኖረው ነው። ስለዚህ ይህንን ሰው ማን ይከስሰው? ምን ጥፋት ሰርቷል? ምን ወንጀል ሰርቷል? ብዬ ውስጥ ጠየቅኩኝ። ስጠይቅ ለጊዜው ምላሽ የለንም ነው ያለኝ።
ወይዘሮ ሩሃማ አሸብር የተባሉ ሌላዋ የከተማ ነዋሪ ቢንያም ኦጋዮ የተባሉት ባለቤታቸው መታሰራቸውን ገልጿል።
መንገድ ስራ ነው የሚሰራው፣ ገጠር መንገድ ላይ ነው የሚሰራው እና ገጠር ውሎ
መርጦች አቁሞ ሲወጣ እናቱ ቤት ገብቶ ሲወጣ ነው በር ላይ መጥተው የያዙት። ለትም ምንድነው ምክንያቱ ብሎ ሲጠይቃቸውም ሊነግረው የሚችል አካል የለም። ፖሊሶቹም ሲጠየቁ ምክም ነው የሚሉት ምንም ምክንያት የላቸውም። ያሰሩበት ምክንያት የለም፣ አልታወቀም። የፍርድ ቤትን ትእዛዝ አልያዙም። ብቻ ስሙን የጠየቁት ቢኒያሞ ጋር እየሆናት አዎ ሲለውጣ ወደ መኪና ብለው ነው በቃ ያዙት እንጂ እሱ ጭራሽ ከተማ ውስጥም የሚውል ሰው አይደለም። የገጠር መንገድ ሰራተኛ ነው፣ ገጠር ነው የሚውለው።
የገዲኦ ዞን የክልልነት ጥያቄ መፍትሄ የማይሰጠው ከሆነ ጥያቄያችንን በኃይል እናስፈጽማለን የሚሉ ቡድኖች በህቡ ስለ መደራጀታቸው መረጃ እንዳለው ያስታውቀው የፌዴራል የጸጥታና የደህንነት የጋራ ግብረ ኃይል በዞኑ የአመፅና የሁከት መነሻ ለማድረግ በሚሞክሩ አካላት ላይ መንግስት እርምጃ እንደሚወስድ ማሳሰቡን፣ ይህንን ተከትሎም በዞኑ ውስጥ የጸጥታ ቁጥጥር በተለየ ሁኔታ ጥብቅ መደረጉና ከሐምሌ 11 2014 ዓ.ም ጀምሮ ባለ ሁለት ጎማ ሞተር ተሽከርካሪዎች የእንቅስቃሴ በሆቴሎችና በመጠጥ ቤቶች ላይ ደግሞ የሰዓት እላፊ ገደብ መጣሉን የአካባቢውን ነዋሪዎችና የዞኑ ባለሥልጣናት መናገራቸውን ጠቅሰን መዘገባችን ይታወሳል። ዛሬ የአሜሪካ ድምፅ ያነጋገራቸው የገዲኦ ዞን ዋና አስተዳዳሪ አቶ አብዮት ደምሴም በዞኑ ምንም አይነት የጸጥታ ችግር አለመፈጠሩና አካባቢውም ሰላማዊ መሆኑን ገልጸው በፌዴራል የደህንነትና የጸጥታ የጋራ ግብረ ኃይል ተጠርጥረው የተያዙ ሰዎች መኖራቸውን አረጋግጠዋል።
ቁጥሩ ላይ እርግጠኛ አይደለሁም። የተወሰነ የተጠረጠሩ ሰዎች ይኖራሉ። ጉዳይ ብቻ ሳይሆን የአደረጃ ጉዳይ ብቻ ሳይሆን በተለይ በተለያዩ ጊዜያት ላይ የአቀስቃሽ ጥኖችን በማካሄድ ያልተገባ ጸጥታ ስጋት እንዲፈጠር አስተዋጽኦ የነበራቸው አካላት የተጠረጠሩ በፖሊስ የሚፈለጉ ሰዎች እንዳሉ አውቃለሁ። ያ ቢሆን እንግዲህ ለህግ ይቀርባሉ። ስራር ተጠብቆ ያው የፍትህ አካሉ የሚሰራበት ነው የሚሆነው። ግን ዝም ተብሎ ያለ አግባብ ሰዎች የማጋዝና ስቤት የማቆየት ነገር የለም። እየተደረጉ ያሉ ነገሮችንም በአጠቃላይ ስታ ኃይሉ በተለይም መከላከያ ሰራዊት ወደ አካባቢ የመጣው ያው የአካባቢውን ህዝብ ደህንነት ለመጠበቅ ሰላምን ለመጠበቅ ነው። እንዳልኩ ነው አጎራባች ላይ ያለው ስጋት በጣም ከፍተኛ ስለነበረ የወስታችን ሰን አካባቢ ላይ የነበረው ነገር በጣም እጅግ በጣም አስጊ ሁኔታ ላይ ስለነበርን ቺን ክፍተት ተጠቅሞ ወደ ከተሞቻችን ገብቶ ጥቃት ያደርስብናል የሚል ስጋት ስለነበረ ያንም ነው ኃይሉ የተቆጣጠረው። መከላከያ ኃይሉ በመምጣቱም ትልቅ ተስፋ ነው ህዝብ ውስጥም የተፈጠረው። አሁንም ቢሆን ቀጣ ያሉ ነገሮችንም በዛው ልክ ክትትል እያደረገ ሊሄድ የሚችል ነው ፋይሉ። ስለዚህ ዝም ብሎ ያለ ምክንያት ያለ ባልተጠረጠሩበት እና እንትን በላሉበት የሚታሰሩ ሰዎች አይኖሩም።
በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ስር የሚገኙ በክልልነት ለመደራጀት ሲሉ በምክር ቤቶቻቸው ወስነው ለክልል ምክር ቤት አሳውቀው የክልሉ ምክር ቤት ደግሞ ለፌዴሬሽን ምክር ቤት ማስተላለፉ አይዘነጋም። ገዲኦ ዞንም ከእነዚህ ውስጥ አንዱ ሲሆን ዞኑ የስዳማ ክልል ከደቡብ ክልል ሲወጣ ከኦሮሚያና ከስዳማ ክልል እንጂ ከየተኛውም የደቡብ ክልል አስተዳደራዊ ወሰን ጋር የማይገናኝ ዞን ሆኖ ቆይቷል። ጉዳዩ ለመገናኛ ብዙሃንና ለህዝብ ግልጽ ባይሆንም የተቀረውን የደቡብ ክልል በአዲስ መልክ ለማደራጀት የህዝብ ምክክር መጀመሩን የክልሉ ባለሥልጣናት ይገልጻሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ደግሞ ከጌዲዮ ዞን ወደ ቤንሻንጉል ጉምዝ ነው የምንወስዳችሁ። ከቤንሻንጉል ጉምዝ ክልል ካማሽ ዞን በሎይ ጅጋንፎይና ሴዳል ወረዳ ውስጥ ተፈናቅለው በክልል ውስጥ እንዲሁም በኦሮሚያ ክልል ምስራቅ ወለጋ የሚገኙ አንዳንድ ተፈናቃዮች ድጋፍ እየተደረገላቸው እንዳልሆነ በመግለጽ አቤቱታ አቀረቡ። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታረቀኝ ታሲሳ አንዳንድ ቦታዎች ላይ የመንገድ መቆራረጥ ስለነበር ከሰኔ 2014 ዓ.ም ጀምሮ ድጋፍ የጫኑ መኪኖች መንገድ ላይ በመቆማቸው የተፈጠረ ችግር መሆኑን ጠቁመው በዚህ ሳምንት ውስጥ ግን ድጋፉን እያደረስን ነው ሲሉ ተናግረዋል። ኃላፊው በክልሉ በአጠቃላይ ከ422,000 በላይ በመንግስት ድጋፍ እንደሚኖሩ አክለው ገልጸዋል። ዘገባው የናኮር መልካ ነው። ዝርዝሩን እንደሚከተለው ያሰማናል።
ከቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ውስጥ ሚያዝያ 2013 ዓ.ም በመንግስት ኃይሎችና የጉሙዝ ታጣቂዎች መካከል ተከስቶ የነበረውን ግጭት ተከትሎ ቤት ንብረታቸውን ጥለው ወደ አሶሳ ከተማ መሸሻቸውን አንድ ስማቸውን እንድንጠቅስ ያልፈቀዱ ግለሰብ ተናግረዋል። ከአራት ቤተሰቦቻቸው ጋር ስላሉበት ሁኔታ በማስረዳት ድጋፍ ከተደረገላቸው ወራት ማስቆጠራቸውንም ገልጸዋል።
ካማሽ ዞን ሰዳል ወረዳ ወይም ደግሞ በቀድሞ ሱማ ስርባባይ በነበረው ያው ሚያዝያ 2013 ላይ በፈጠረው ችግር አሁን እስካሁን ያለ ነው አሶሳ ላይ ነን ተፈናቅለን። አሁን ያው ያለ ነው አሶሳ እኔም ያለ እንደ አንድ ተፈናቃይ አሶሳ ከተማ ላይ ነው ያለው ቤተሰብ ጋር። አራት የሚሆኑ ነጋ ያሉ ድጋፍ እንግዲህ ያኔ የመጣንበት ሰዓት ማዚያ ወርና ግንቦት አካባቢ ላይ ሻራና 15 ኪሎ ጤፍ ተሰጥቶ ነበር። ከዛ አሁንም ትንሽ ቆይቶ ስንዴ ተሰጥቶ ነበሩ። 2013 መጨረሻ ጀምሮ ያው እስካሁን ድረስ እንግዲህ ድጋፉ ኦሬዲ ተቋርጧል። ድጋፉን የለም የለም በሚል ያው ይዘጋብናል ተስፋ ቆርጦ ልጆች ሁሉም ሰው ምጥቶ አሁን ድዌቱ ተመልሶ ነው ያለው።
ሌላዋ ከሲዳል ወረዳ ተፈናቅለው በአሶሳ ውስጥ እንደሚገኙ የገለጹ እናት ከነ ልጆቻቸው ችግር ላይ መውደቃቸውን ተናግረዋል።
እርዳታ ማየት ጅራ ሰልፈንዱምደሲ
እርዳታ እየተሰጠን አይደለም። መጀመሪያ ተፈናቀልን ሰሞን ስንመጣ 30 ኪሎ ጤፍና 2 ጃርካን እንዲሁም ሸራ ሰጥተው ነበር። ለሌሎች አስፈላጊውን ሁሉ ቢያሟሉ እኛ ግን አሁንም ባዶ እጃችን ነን። ከአራት ልጆች ጋር ነው ያለሁት። ሁኔታው በጣም አስቸግሮናል።
በጸጥታ ችግር ሳቢያ ከካማሽ በሉጀ ገንፎይ ተፈናቅለው በምስራቅ ወለጋ ዞን ሳሲጋ ወረዳ ውስጥ ቆይተው ድጋፍ ሲያጡ ወደ ነቀምቴ በማምራት ድጋፍ መጠየቃቸውን የተናገሩት ሌላው ግለሰብም ከእርሳቸው ጋር ከ1500 በላይ ሰዎች በድጋፍ እጦት ሳቢያ ችግር ላይ መውደቃቸውን ገልጸዋል። በነቀምቴ ውስጥ የምንገኝ ተፈናቃዮች ለዞኑ ስናመለክት እናንተ ከቤኒሻንጉል ስለመጣችሁ ጉዳያችሁ አይመለከተንም በማለት ይመልሱናል። እስካሁን ምንም ያገኘነው መፍትሄ የለም። በድጋፍ እጦት እየተቸገረን ያለነው በነቀምቴ ብቻ ከ1500 በላይ ሰዎች እንሆናለን ነው ያሉት። ከተለያዩ የበሎጀ ገንፎይ ቀበሌዎች ውስጥ ተፈናቅለው በሶጌ ከተማ ውስጥ ያሉ ሰዎችም ለ2 ወራት ድጋፍ ባለማግኘታቸው ለጉዳት መዳረጋቸውን የተናገሩት ደግሞ አንድ የአካባቢው ነዋሪ ናቸው።
በጣም አወዛጋቢና ችግር ውስጥ ነው ያለ ነው። ምንም ከ2 ወር ከ3 ወር በላይ ሆኖታል። ቤተሰቦቻችን ልጆቻችን እየተጎዱ ነው። እርዳታም እየገባ አይደለም። በቃ ቤት ንብረታችን ራሱ ምንም እኛ ከታፎቅ ቀበሌ ነው ተፈናቅለን የገባ ነው ሰውዬ ላይ እና በጣም ከቸግረን ነው ያለን። መንግስት እርዳታ በአግባቡ መጣልን አይደለም። መንገዱም ተዘግቶ ነው ያለ። ታፍነን በቃ እንደ ታፈን ነው የምንቆጥረው። ለጊዜው ኃይል ቢገባም ቦታችን እኛ ያለንበትም ደረጃ ቢጠብቀንም በምግብና በተለያየ ቁሳቁስ ነገር እየተጎዳን ያለ ነው።
የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በተለይ ባለፉት 2 ወራት ድጋፉ ሊደርስ ያልቻለበትን ምክንያት በመግለጽ በአሁኑ ጊዜ ስላለ ሁኔታም አስረድተዋል።
እንደተባለው ሰዎች ከተለያዩ አካላት ቅሬታቸውን እና ቤቶታቸውን ሲያቀርቡ እንደነበረ እኛ ጋም ሲመጡ እንደነበረ ይታወቃል። እንደዛም ሆኖ ግን ከኢትዮጵያ አደጋ ስጋት ኮሚሽን ድጋፎች ይደረጋሉ። ድጋፎቹ አንዳንድ ጊዜ መቆራረጦች ቢኖሩም በጥሩ ሁኔታ ሲደርሱ እንደነበሩ ይታወቃል። በቅርብ ጊዜ ግን የሰኔ ወር አካባቢ ላይ አንዳንድ ቦታዎች ላይ የመንገዶች መቆራረጦች ነበሩ ከህግ ማስከበር ጋር ተያይዞ። በዛ ምክንያት በዚህ በምዕራብ ኢትዮጵያ ትንሽ መኪናዎች መንገድ ላይ ቆሞብን ነበረ። አሁን ግን እሱ ተፈቶ ድጋፉ ህዝቡ ጋር እየደረሰ ነው ያለው። ግን ካማሽ አካባቢ ላይ ዱሮ ፕሪፖዚሽን የሚባል አለ። በሚያዝያና ግንቦት ተጠይቆ እስከ መስከረም በጭቃ ምክንያት መስተጓገሎች እንዳይኖሩ ይደረግ ነበር። እዛ ካማሽ አካባቢ በዛ ፕሪፖዚሽን በምንጠይቅበት ወቅት ጸጥታ ችግር ነው የነበረው። ከዛ ጋር ተያይዞ ትንሽ መኪናዎች እንደፈለግን አይገቡም። ይሄ በሁለት መንገድ፣ አንድ የመሰረተ ልማት ችግር አለ እሱ ተሳቢዎችን አስገባው። ሌላ ደግሞ አልፎ አልፎ የጸጥታ ችግር ነው የነበረው። እሱ አሁን እየተፈታ ነው ያለው።
የጸጥታ ችግር ያለባቸው አካባቢዎች ውስጥ በጸጥታ ኃይሎች እጀባ ድጋፉ እንደሚጓጓዝ የገለጹት ኃላፊው በአሁኑ ጊዜ ግን ጸጥታው በመሻሻሉ ያለ እጀባም የሚጓጓዙበት ሁኔታ እንዳለ ገልጸዋል።
አንዳንድ ቦታዎች ላይ ጥርጣሬዎች በሚኖሩበት አካባቢ ላይ እጀባዎች ይኖራሉ። በብዛት ግን በአሁኑ ጊዜ ጥሩ ነው የጸጥታው ሁኔታ። ኮማንድ ፖስቱም የህግ ማስከበሩን ስራ እየሰራ ነው ያለው። እኛም ተቀናጅተን እየሰራ ነው ያለ ነው። አሁን በጥሩ ሁኔታ እየተጓጓዘ ነው ያለው። ህዝቡ ጋም የደረሰበት ሁኔታ ነው ያለው።
በካማሽ ዞን ውስጥ ከ130,000 በላይ ሰዎች በመንግስት ድጋፍ የሚደረግላቸው መሆኑን የገለጹት ኃላፊው ከመተከል ዞን ውስጥ የተፈናቀሉትን ጨምሮ በተለያዩ የክልሉ ዞኖች ውስጥ ከ422,000 በላይ ሰዎች በመንግስት ድጋፍ እንደሚኖሩ ተናግረዋል። ከተፈናቀሉ መካከልም ወደ የአካባቢያቸው እየተመለሱ ያሉ እንዳሉ አስታውቀዋል።
በመተከል በኩል ለ266,000 ህዝብ አካባቢ የሚሆን ድጋፍ ይቀርባል ከኢትዮጵያ አደጋ ስጋት ኮሚሽን። ግን መተከል ዞን ላይ ወደ 83,000 እና ከዛ በላይ ነው። አሁን ከሞ ልዩ ወረዳዎች ላይም ሰዎች ተመልሶ ስራቸውን እየሰሩ ነው ያሉት። ካማሽ አካባቢም በተለይ ሰውጌ አካባቢ ሰዎች በብዛት እየተመለሱ ነው ያሉ። አሶሳ ዞን ላይም ብልድግል ወረዳና ፍርቆሌ ነው የነበረው። አሁን ሰዎች ወደ ቀያቸው እየተመለሱ ነው ያሉት። ከሚመጣ መስከረም ድረስ ሰዎች ይረዳሉ። ከጫካ ነው ከካምፕ ነው የተመለሱት እና ምንም ነገር የላቸውም። እርዳታው ይቀጥላል። መንግስት ድጋፍ እያደረገ ነው የሚቆየው።
ተፈናቃዮችን መልሶ ለማቋቋም እየተሰራ ነው ስላሉት ተግባር አቶ ታረቀኝ ሲገልጹ፣
አሁንም የክረምት ስራው እንዳይታለፍ እየተሰራ ነው ያለው። የመልሶ ማቋቋሙም ጎን ለጎን በክልሉ መንግስት፣ በኤንጂዎች፣ በአጋር አካላት እየተሰራ ነው ያለው። በዘላቅነት ከወርልድ ባንክ ጋር ያጠና ነው አለ፣ ከሌሎችም አካላት ጋር እያጠናን ያለን ነገር አለ። እሱ ላይ እቅዶች ታቅዶ ዜጎች በሚመጡት ጊዜ መልሶ የማቋቋም ስራ በጥሩ ሁኔታ እየተሰራ ነው ያለው።
በቤኒሻንጉል ጉሙዝ ክልል ውስጥ ባለፉት 4 ዓመታት በተፈጠረ የጸጥታ ችግር በርካታ ሰዎች መገደላቸውንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ እንዲሁም መንግስት ጸጥታውን በማረጋጋት ተፈናቃዮችን እየመለሰ መሆኑን መግለጹን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አሁን ልክ ከምሽቱ 3:31 ይላል የስቱዲዮ ሰዓታችን። ወደ ተከታዩ ዘገባችን እንወስዳችኋለን። የፍርድ ቤትን ጉዳይ ይሆናል የምንዳስሰው። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ በዋስትና ወጥቶ ጽሁፉን የሚቀጥል ከሆነ መከላከያ ሰራዊት እርምጃ ወስድበታለሁ ማለቱን አቃቢ ሕግ ለፍርድ ቤት ማሳወቁን የጋዜጠኛው ጠበቃ ገልጸዋል። በጋዜጠኛ ተመስገን የዋስትና ጉዳይ ላይ ውሳኔ ለመስጠት ለዛሬ ሐምሌ 13/2014 ዓ.ም የተሰየመው የፌዴራሉ ጠቅላይ ፍርድ ቤት ሁለተኛ ወንጀል የይግባኝ ችሎት ተለዋጭ ቀጠሮ መስጠቱንም ጠበቃው አቶ ሄኖክ አክሊሉ ገልጸዋል። በሌላ ዜናም ከአንድ ሳምንት በፊት ሐምሌ 7 ላምበረት እየተባለ በሚጠራ አካባቢ በሚገኝ የካፍቴሪያ ውስጥ በጸጥታ ኃይሎች የተያዘው አልአዛር ተረፈ ደግሞ ትላንት ፍርድ ቤት ቀርቦ የ7 ቀናት የጊዜ ቀጠሮ እንደተጠየቀበትና እንደተፈቀደ ጠበቃው አቶ መሰረት የኒሁን ተናግረዋል። የሁለቱንም ዘገባዎች ዝርዝር ኬኔዲ አባተ ያስደምጠናል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ጋዜጠኛ ተመስገን ደሳለኝ በ100,000 ብር ዋስ ከእስር እንዲለቀቅ ሰኔ 27/2014 ዓ.ም በሰጠው ውሳኔ ላይ ለጠቅላይ ፍርድ ቤት ይግባኝ ያቀረበው አቃቤ ህግ ከትናንት በስቲያ ሰኞ ዕለት ባቀረበው የመልስ ጋዜጠኛው የተሰጠውን ዋስትና የሚቃወምባቸውን ነጥቦች ማቅረቡን ጠበቃ ሄኖክ አክሊሉ አብራርተዋል። ፍርድ ቤቱ ውሳኔ ለመስጠት ለሐምሌ 21/2014 ዓ.ም ተለዋጭ ቀጠሮ መስጠቱንም አቶ ሄኖክ ለቪኦኤ ገልጸዋል።
ዛሬ የፌዴራሉ ጠቅላይ ፍርድ ቤት ሁለተኛ የወንጀል ይግባኝ ችሎት ጋዜጠኛ ተመስገን ደሳለኝ በዋስትና ሊለቀቅ ይገባል ወይስ ዋስትናው ጥያቄ አቃቤ ህግ ባቀረበው ይግባኝ መሰረት ውድቅ ተደርጎ በእስር ሊቆይ ይገባል የሚለውን ውሳኔ ለመስጠት ነበረ ተቀጥሮ ያደረው። በዛ መሰረት ጋዜጠኛ ተመስገን ደሳለኝ ቀርቧል። ችሎቱ ግን መዝገቡን እያየው እንደሆነና ለዛሬ ችሎት ያልደረሰለት መሆኑን ገልጾ ተጨማሪ አንድ ቀጠሮ ሰጥቶበታል። በጉዳዩ ላይ አቃቤ ህግ ደግሞ በመካከል ሐምሌ 11 የተጻፈ በሰኞ ዕለት የተጻፈ የመልስ እንዳቀረበ ችሎቱ ነግሯል። ከመዝገቡ ጋር እንዲያያዝ ተደርጓል። አቃቤ ህግ ያቀረበው የመልስ ሰፊ ሀሳብ ያለበት ቢሆንም ነገር ግን ጠቅለላ አድርጌ ሳቀርበው በዋስትና ሊወጣ ይገባል በተባሉትን ነጥቦች የሚቃወምባቸውን ነገሮች ዘርዝሮ አቅርቧል። ከነዛ ውስጥ ግን ዋና ብዬ የምወስደው ነገር ምንድን ነው? የሀገር መከላከያ ሰራዊት ጋዜጠኛ ተመስገን ደሳለኝ ላይ እርምጃ የመውሰድ ፍላጎት እንዳለው፣ ጋዜጠኛ ተመስገን ደሳለኝ መጽሐፉን ያላቆመ እንደሆነ እርምጃ እንወስዳለን ብሎ ለአቃቤ ህግ የጻፈላቸው መሆኑን ገልጸዋል። እና እዚህ የሀገር መከላከያ ሰራዊት ጋዜጠኛ ተመስገን ደሳለኝ ላይ በዋስትና ወቅቱ የሚፈታ ከሆነ እርምጃ እንወስዳለን እያለን ስለሆነ ፍርድ ቤቱ ዋስትናው ሊጠብቅለት አይገባም የሚል መከራከሪያ ጭምር የቀረበበት ሆነ አግኝቼዋለሁ። ዞሮ ዞሮ ግን እርምጃው እንደዚህ ነው እንደዛ ነው ብሎ አልጠቀሰም። አጠቃላይ እነዚህ ነገሮች ፍርድ ቤቱ ተቀብሎ ውሳኔ ለመስጠት ለሐምሌ 21 3:30 ቀጥሮናል ማለት ነው።
ከመከላከያ ሰራዊት እርምጃ ጋር በተያያዘ በአቃቤ ሕግ የቀረበው የዋስትና መቃወሚያ አዲስ መከራከሪያ ነው ያሉት አቶ ሄኖክ፣ ሆኖም የመልስ ከተሰጠ በኋላ መልስ ለመስጠት ሕጉ ስለማይፈቅድ በተመስገን በኩል የተሰጠ ምላሽ እንደሌለ ነው የገለጹት። ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በአቃቤ ሕግ የቀረቡበት 3 የወንጀል ክሶች ወታደራዊ ምስጢሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ፣ የሐሰት ወይም የሚያደናግር መረጃ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ይበንዲ እንዳለ አልአይን ኒውስ የተባለ ዲጂታል ሚዲያ የአማርኛ ቋንቋ ጋዜጠኛ የሆነው አላዛር ተረፈ ትናንት የፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርቦ ተለዋጭ ቀጠሮ ተሰጥቶታል። ሰኞ ዕለት በነበረው ክርክር የፖሊስን ምርመራ መዝገብ ተመልክቶ በዋስትናው ጉዳይ ላይ ውሳኔ ለመስጠት ለትናንት ቀጥሮ የነበረው ፍርድ ቤቱ አላዛር የሚሰራበት ሚዲያ ፈቃድ ያለው ስለመሆኑ አጣርቶ እንዲቀርብ ለፖሊስ የሰባት ቀናት ጊዜ መስጠቱን ጠበቃው አቶ መሰረት የኔሁን ተናግረዋል።
በትናንትናው ዕለት ያው ክርክር አልተደረገም። ፍርድ ቤቱ የፖሊስን መዝገብ አስቀርቦ ከተመለከተ በኋላ ቀጥታ ትዕዛዝ ነው የሰጠው። የሰጠው ትዕዛዝ ምንድን ነው? የፖሊስን ያው የምርመራ መዝገብ ተመልክተነዋል። ስለሆነ ድርጊቱ ፈጸመ የተባለው የተጠረጠረው ከሚዲያ ጋር ተያይዞ ስለሆነ የቅስቀሳ መልእክት ያላቸው ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጭ ጽሁፎችን አውጥቷል በአላይን ሚዲያ ላይ የሚል ስለሆነ የፖሊስ ጥርጣሬ ጉዳዩ በሚዲያ አዋጅ ከበር በተደረገው ጉዳይ ላይ ያርፋል ወይስ አያርፍም የሚለውንና ጠቅላላ ነገሩን ለመወሰን አላይን የሚባለው ሚዲያ እውቅና የተሰጠው ነው አይደለም የሚለው ነገር መጣራት አለበት ብሎ ችሎቱ አምኗል ነው ያሉት ያው በችሎቱ የተሰየሙት ዳኛ። ስለሆነም ፖሊስ የሰባት ቀን ቀጠሮ ተሰጥቶት አላይን ሚዲያ በመገናኛ ብዙሀን ባለስልጣን ኢትዮጵያ ውስጥ ሳንክሽን እንዲያደርግ እንዲሰራ ፈቃድ ተሰጥቶታል አልተሰጠውም የሚለውን ነገር አጣርቶ ፖሊስ ማስረጃ ይዞ እንዲቀርብ በሚል ነው ያው የሰባት ቀን የጊዜ ቀጠሮ የተሰጠው። ስለሆነም ለ18 ለቀጣይ ሰኞ ፖሊስ ይህንን ነገር አጣርቶ እንዲቀርብ ታዞ በዚህ ትዕዛዝ ነው ያው የተዘጋው ማለት ነው።
ሐምሌ 7 2014 ዓ.ም ላምበረት አካባቢ ከሚገኝ ካፌ ውስጥ በጸጥታ ኃይሎች የተያዘው አላዛር ተረፈ ከጋዜጠኝነት ስራው ጋር በተያያዘ በወንጀል ተጠርጥሮ በቁጥጥር ስር ሲውል የአሁኑ የመጀመሪያው ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ሶማሌላንድ ቢቢሲን አገደች። ከሶማሊያ ተገንጥላ ራሷን ሉዓላዊ ሀገር አድርጋ የምትቆጥረው ሶማሌላንድ የእንግሊዝን የማሰራጫ ጣቢያ ቢቢሲን አግዳለች። ይህ በእንዲህ እንዳለ በሞቃዲሾ ፖሊስ 2 ጋዜጠኞችን ደብድቦ ማሰሩን አንድ የሶማሊያ የፕሬስ ነጻነት ቡድን አውግዟል። መሐመድ ዳህሴን ከሞቃዲሾ ያጠናቀረው ዘገባ ነው። እንግዱ ወልዴ እንደሚከተለው ያቀርበዋል።
ከየትኛውም ሀገር እውቅና ያላገኘችው ነገር ግን ራሷን እንደ ሉዓላዊ ሀገር አድርጋ የምትቆጥረው የሶማሌላንድ ባለስልጣናት የእንግሊዙ ዜና ማሰራጫ ጣቢያ ቢቢሲ በክብራችንና በማንነታችን ላይ መጥቷል እያሉ ነው። የሶማሌላንድ የማስታወቂያ ሚኒስትር ሳሌባን ዩሱፍ ኩር ትናንት ማክሰኞ ለጋዜጠኞች ብቻ እንደተናገሩት የእንግሊዙ ዜና ማሰራጫ ጣቢያ የሀገራቸውን ክብርና ማንነት ዝቅ አድርጎ አዋርዷል ብለዋል። የሶማሌላንድ መዲና በሆነችው ሀርጌሳ ላይ ሆኖ ሚኒስትሩ በሰጡት መግለጫ ባለስልጣናት ረጅም ውይይት ካደረጉ በኋላ ቢቢሲ ገለልተኝነቱን ስላጣና ከሶማሌላንድ ነጻነት በተቃራኒ ስለቆመ እንዲታገድ ወስነዋል። እገዳውም ወዲያውኑ ተፈጻሚ እንደሚሆን ተናግረዋል።
BBC waxay aqoonsan weeyday in ay tahay dal dimuqraadiya oo ka weeye 30 sano dhagooda ku
taagan Somaliland demokraasiyawi hager moonwan indihum lallafut 31 amataat bawlet tigroa yeqomich mirchaa bemadreg 5 presidentochin yeqayayerech indihum 3 parlama mirchaa yaderegech ager moonwan BBC uqna ayisetim betechamarin BBC ye Somaliland hizb masmaat yemayfellegachawun qalat yittekemal.
ሶማሊላንድ በእንግሊዝ ስር ተተዳደረ የነበረች የሰሜን ሶማሊያ አካል ስትሆን እንደ አውሮፓን አቆጣጠር በ1991 ሶማሊያ በእርስ በርስ ጦርነት ስትታመስ ነጻነቷን አውጃለች። ነገር ግን ሶማሊያም ሆነ የትኛውም ሀገር እውቅና አይሰጣትም። ይህ በእንዲህ እንዳለ በሶማሊያ ጋዜጠኞችና የሚዲያ ኩባንያዎች በእለት እለት ስራቸው ላይ ችግር እየገጠማቸው ነው። የሞቃዲሹ ቴሌቪዥንና ሬዲዮ ጣቢያ በሆነው አርላዲ ሚዲያ ላይ የሚሰሩ አንድ ጋዜጠኛና ሌላ የካሜራ ባለሙያ ባለፈው ሰኞ በጸጥታ ኃይሎች ተይዘው ነበር ሲሉ የጣቢያው ኃላፊ አህመድ አሊ ኑር ለቪኦኤ ተናግረዋል።
ኑሃን አድ ዑምባሬናያ ድብኪ ሻለይ
ጋዜጠኛችንና የፎቶግራፍ ባለሙያችን ጥቃት ደርሶባቸዋል። ሽጉጥ ተተኩሶባቸዋል። ተደብድበዋል። ታስረዋል። ስራቸውን በመስራት ላይ ሳሉ መሳሪያዎቻቸው ተነጥቀው የተወሰኑት ተሰባብረዋል። ከትናንት ጀምሮ ጉዳዩን በሚመለከት መረጃ አላገኘንም። ፍትህን እንጠይቃለን።
አብሽር መሐመድ ኑር ፋርሳ ጥቃት ከደረሰባቸው ጋዜጠኞች አንዱ ነው።
ባልመራ ነው ሱወር ከን እግዲያዩ ቶስፖርክ ኢንተርቪውን ኢድማ ድሬስክ ቡሪስክ ወድደን ላከ።
ሞቃዲሹ በቅርቡ በጣለው ዝናብ ምክንያት የወደሙ መንገዶችን በተመለከተ ዘገባ በመስራት ላይ ሳለን የጸጥታ አባላት መተው ደበደቡን። ለምን ያን እንደሚያደርጉ እንኳን ነገሩንም። ከደበደቡን በኋላ የፎቶግራፍ ባለሙያውን ፖሊስ ጣቢያ ወስደው መሳሪያውን ሰባብሩት።
የሶማሊያ ፖሊስ ቃል አቀባይ የሆኑት አብዲ ፈታህ ሐዳን ሐሳን ለቪኦኤ እንደተናገሩት ፖሊስ ወዲያውኑ እርምጃ በመውሰድ ጋዜጠኞቹ ላይ ጥቃት የፈጸመውን ወታደር በቁጥጥር ስር ሲያውሉ፣ ሌላው ባልደረባው ተሰውሮ ፍለጋ ላይ ናቸው።
ግለሰቦች የጸጥታ አካላትን መለዮ ለብሰው ህዝቡ ላይ ችግር ሊፈጥሩ ይችላሉ። በዋዳጂር አውራጃ ጥቃት የተፈጸመባቸው ጋዜጠኞችን ችግር እጋራለሁ። ከክስተቱ በኋላ ከአርላዲ ሚዲያ እና ከፖሊስ ኮሚሽነሩ ጋር ተነጋግሬያለሁ። በመጨረሻም ድርጊቱን የፈጸመው ግለሰብ ዘብጥያ እንዲወርድ ተደርጓል።
ሶማሊያ ለጋዜጠኞች በዓለም እጅግ አደገኛ ቦታ ተደርጋ ስትቆጠር፣ ባለፉት 12 ዓመታት 50 የሚሆኑ የመገናኛ ብዙሃን ባለሙያዎች ተገድለውባታል። በጋዜጠኞች መብት ላይ የሚሰራው ሪፖርተርስ ዊዛውት ቦርደርስ ሶማሊያን በአፍሪካ ለጋዜጠኞች እጅግ አደገኛ ቦታ ሲል ይገልጻታል። መሐመድ ዳይሴን ከሞቃዲሹ ለላከው ዘገባ እንግዶ ወልደነኝ ከአሌክዛንድሪያ ቨርጂኒያ።
እየደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ 3 የሚተላለፍላችሁን የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዛሬ ቀኑ ሮብ ነው። ተከታዩ መሰናዷችን ሳምንታዊው ቅንብር ዲሞክራሲ በተግባር ይሆናል። በዛሬው የዲሞክራሲ በተግባር ዝግጅታችን የጋዜጠኛን ህይወት የሚዳስስ ዘገባ ነው ያለን። ወከባና ድብደባ ከተፈጸመበት በኋላ በመጨረሻ ከሀገር እንዲወጣ መደረጉ የተዘገበው የኢኮኖሚስት መጽሔት ዘጋቢ የሆነው ቶም ጋርድነር እና ሌሎች ጋዜጠኞች በኢትዮጵያ ያለውን ጦርነት በሚዘግቡበት ወቅት አጋጠሙን ስላሏቸው ፈተናዎች አስመልክቶ ለአሜሪካ ድምጿ ሳሌም ሰለሞን ነግረዋታል። አሉላ ከበደ የዚህን ዘገባ ዝርዝር ወደ አማርኛ መልሶታል።
በአዲስ አበባ ከተካሄዱት የኢትዮጵያን መንግስት የሚደግፉ ሰልፎች የዩናይት ስቴትሷ መዲና ዋሽንግተን ዲሲ የተካሄዱ ተቃውሞዎች ድረስ በትግራይ ጦርነት ከተቀሰቀሰበት ጊዜ አንስቶ በኢትዮጵያ ጉዳይ ላይ ዘገባዎችን የሚያቀርቡ መገናኛ ብዙሃንን መጥላትና የሐሰት ዜና ታቀርባላችሁ፣ አድሯዊ ናችሁ በሚል በጋዜጠኞች ላይም በጎዳናም ሆነ በኢንተርኔት ማህበራዊ ትስስር ገጾች የሚሰነዘሩ ነቀፌታዎች ጎልተው ይታያሉ። ታላቁን የኢትዮጵያ ህዳሴ ግድብ ወይም የፖለቲካ እስረኞችን ነጻ መውጣት የመሳሰሉ ለውጦች ለመዘገብ ወደ ኢትዮጵያ የመጡ የውጭ አገር ዘጋቢዎች ታይቶ የነበረው የዜና ምንጮችን አግኝቶ የመዘገብ ዕድል በፍጥነት ተነነ ይላሉ።
ጦርነቱ ከተጀመረ በኋላ ያለ ጥርጥር ቀድሞ ከነበረው በእጅጉ አዳጋች ሆነ። ባለፈው ዓመት ወደ ትግራይ እንዳልሄድ ተከለከልኩ።
የብሪታንያው ዘኢኮኖሚስት ዘጋቢ ቶም ጋርነር ነው። ባለፈው ግንቦት ነው የኢትዮጵያ መንግስት ከሀገር ያባረረው። ጋርነር ለአምስት ዓመት ተኩል በኢትዮጵያ ዘገባዎችን ሲያቀርብ ቆይቷል። ከዚያም የፖለቲካ ቀውሱና የተቃውሞ እንቅስቃሴዎች ጀመሩ፣ እናም ወከባዎች ተከተሉ ይላል።
Then there was always problems with, or potential problems with
ከዚያም ሁሉ ጊዜ ከፖሊስ ወይንም ከአካባቢው የጸጥታ ኃይሎች ጋር ችግሮች ወይንም ችግር ሊሆኑ የሚችሉ ፈተናዎች እንደገጠሙን ነው። ባለፈው ዓመት ለምሳሌ ከፖሊስና አማራ ክልል ውስጥም ችግር ገጥሞ ነበር።
እንደ አውሮፓውያኑ አቆጣጠር ባለፈው ዓመት ሐምሌ 2021 ዓ.ም ፖሊስ ጋርነርና አንድ የሥራ ባልደረባውን በቁጥጥር ስር አዋለ። ጋርነር በጠመንጃ ሰደፍ አናቱን መመታቱንና እስራ ጓደኛው በበኩሉ በደረሰበት ድብደባ አፉ ደም በደም ሲሆንና በአቅራቢያው የነበሩ ሰዎች ሲዘባበቱ መመልከቱን ያስታውሳል። ጋርነር ኢትዮጵያ ውስጥ ዘገባዎችን በሚዘግብበት ወቅት ከዚህ ውጪ በሌሎች መንገዶችም ጥቃት እንደተሰነዘሩበት ይናገራል። በኢንተርኔት የማህበራዊ ትስስር ገጾች ወከባ፣ ዘገባውን የማጣጣል ሙከራና በመጨረሻም ኢትዮጵያ ውስጥ በጋዜጠኝነት የሚሰራበትን ፍቃድ በመሰረዝ በ48 ሰዓታት ውስጥ አገሪቱን ለቆ እንዲወጣ የሚያዘውን የኢትዮጵያ መገናኛ ብዙሃን ባለስልጣን የሰጠውን ደብዳቤ ይጠቅሳል።
The government was incredibly vague in the letter they gave me revoking my license.
መንግስት ፍቃዴን በሰረዘበት ወቅት የሰጡኝ ደብዳቤ በሚያስገርም ሁኔታ ግልጽ ያልሆነ ነው። ሙያዊ ያልሆነ ጠባይ የታየበት፣ የሙያ ስነ ምግባር የጣሰ ዘገባ በሚደረግበት ወቅት የተሳሳተ አካሄድ መከተል የሚሉ አይነት አገላለጾችን በመጠቀም በቀጥታ ያልተገለጸ ነገር ነው የጠቀሱት።
የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ ጽህፈት ቤት የአሜሪካ ድምጽ ላቀረበላቸው ጥያቄ ለጊዜው መልስ አልሰጡም። ይሁንና የመገናኛ ብዙሃን ሰራተኞችን እስርና ወከባን አስመልክቶ ከመብት ተሟጋቾች ድርጅት ለሚሰነዘሩት ትችቶች የሐሰት መረጃዎችን ስርጭትና የሽብር ፕሮፓጋንዳዎችን እየታገልኩ ነው ሲል የኢትዮጵያ መንግስት መልስ ሰጥቷል።
Let's not designate individuals.
ብሔራዊ ተቋማትን በማፍረስ ስራ የተሰማሩ ግለሰቦችን የማህበረሰብ አንቂና ጋዜጠኞች በሚል አንሰይም።
ኢትዮጵያ ውስጥ ሆኖ ለኒውዮርክ ታይምስ እና ለአሜሪካ ድምጽ ሲዘግብ የነበረው ሲመን ማርከስ እንደ አውሮፓውያን የዘመን አቆጣጠር ባለፈው ግንቦት 2021 ዓ.ም በተመሳሳይ ሁኔታ ነበር ከሀገር የተባረረው። እስራትና ድብደባ የስራ ባልደረቦቹ የነበራቸውን ተማምኖ የመዘገብ ስራ እያደናቀፈ ነው ብሏል። በዚህ አስተያየት የሚስማሙት የመገናኛ ብዙሃን መብት ተሟጋቾች በበኩላቸው የውጭ ሀገር ጋዜጠኞችን ከሀገር የማባረር ወይም የማዋከብ እርምጃ በሀገር ውስጥ መገናኛ ብዙሃን ላይም ስራቸውን እንዳይሰሩ የሚያሸማቅቅ መልእክት የሚያስተላልፍ ነው ይላሉ።
What does that mean for the journalists operating already in Ethiopia?
እንዲህ ያለ ነገር በእሱ ላይ ሊደርስ ከቻለ እኔስ ላይ ምን ሊደርስብኝ ይችላል የሚለውን ጥያቄ ራሳቸውን ለመጠየቅ መገደዳቸው አይቀርም።
ቀድሞውንም ለእስር የመዳረግ ዕድል ከፍተኛ በሆነበት በመንግስት በጀት የሚንቀሳቀሰው የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ዘገባ ካለፈው ዓመት የሐምሌ ወር አንስቶ እስከ ያዝነው ዓመት የግንቦት ወር ድረስ ባለስልጣናት 54 የሚዲያ ሰራተኞችን አስረዋል ብሏል።
የዲሞክራሲ በተግባር መሰናዷችንን ነበር ያስደመጥናችሁ። አሁን ደግሞ ሴቶችና ቤተሰብ ቀጣው ነው። የዛሬው ሳምንታዊ ቅንብራችን ወደ ዚምባብዌ ይወስደናል። በዚምባብዌ ገጠራማ ማህበረሰብ ውስጥ ያለ አንድ ድርጅት ሴት ተማሪዎች የወር አበባቸው በሚመጣበት ጊዜ ከትምህርት ቤት እንዳይቀሩ ለማድረግ በተደጋጋሚ ጥቅም ላይ ሊውል የሚችል የወር አበባ ንጽህና መጠበቂያ በመስራት ላይ ይገኛል። ጥረቱ የተጀመረው የአካባቢያቸው ሴቶች ልጆች በወር አበባ ንጽህና መጠበቂያ ጦት ምክንያት ትምህርታቸው እንዳይስተጓጎል ለማድረግ በተነሱ ቀድሞ መምህር በነበሩ አንዲት ሴት ምክንያት መሆኑን በሮይተርስ የተጠናቀረው ዘገባ ይዳስሳል። ቆንጅታዬ ለዛሬ የሴቶችና ቤተሰብ መሰናዶ እንደሚከተለው ይዘዋለች።
ሙታሳ የምትባል የዚምባብዌ ክፍለ ሀገር ውስጥ የሚሰራው ቺዴዛ የተባለ የማህበረሰብ ደህንነት ማዕከል አባላት ከጨርቅ የሚሰሩ የወር አበባ ጊዜ ንጽህና መጠበቂያዎችን ይሰፋሉ። ቺዴዛ ይህንን ስራ የጀመረው የአካባቢው ልጃገረዶች የወር አበባቸው ላይ በሚሆኑበት ጊዜ በየወሩ የሚገዛውን የንጽህና መጠበቂያ ለመግዛት አቅም ስለሌላቸው በእነዚያ ቀናት ከትምህርት ቤት ቀርተው እቤት እንደሚውሉ የተቋሙ ስራ አስኪያጅ ግላዲስ ሙካራቲዋራ ካስተዋሉ በኋላ ነው። ግላዲስ እንዲህ ይላሉ።
ሁለተኛ ደረጃ ትምህርት ቤት ለሚማሩ ታዳጊ ልጃገረዶች የትምህርት ቤት ክፍያ ስንከፍልላቸው ነበር። ታዲያ በየወሩ አንዳንዶቹ ልጆች ከሁለት እስከ አምስት ቀን ለሚሆን ጊዜ ከትምህርት ቤት ይቀራሉ። ይህ ነገር አሳሰበን። የትምህርት ውጤታቸውም ጥሩ አልነበረም። በየወሩ ከሁለት እስከ አምስት ቀን ብላችሁ ብትደምሩት በአመት ከትምህርት ቤት ውጪ የሚጠፋው ጊዜ 45 ቀን ይሆናል ማለት ነው። ስለዚህ እነዚህ ልጆች ቀጣይነት ያለው የንጽህና መጠበቂያ ሊቀርብላቸው ይገባል ብለን አሰብን።
የወር አበባ ንጽህና መጠበቂያዎቹ የሚሰሩት ከተለያዩ አይነት ጨርቆች ነው። ፍላኔል የሚባለውን የጨርቅ አይነትም እንጠቀማለን። ክብደት ስለሌለውና ለማጠብና ለማድረግ ስለሚቀል ነው ብለዋል ግላዲስ ሙካራቲዋራ።
The reusable head costs 80 cents each.
በተደጋጋሚ ጥቅም ላይ መዋል የሚችለውን አይነት የወር አበባ ንጽህና መጠበቂያ ለመስራት የሚጠይቀው ወጪ 80 የዩናይትድ ስቴትስ ሳንቲም ነው። ለ18 ወራት ሊጠቀሙበት ይችላሉ። በሚያስፈልጋቸው ጊዜ ይጠቀሙበትና ታጥቦ ፀሐይ ላይ ይደርቃል። ፀሐዩ ኃይለኛ ስለሆነ ጎጂ የሆኑ ተዋሲያን ቢኖር እንኳን ያጠፋቸዋል። ደጋግመው ሊጠቀሙበት ይችላሉ።
የ60 ዓመቷ የቀድሞ መምህርት ግላዲስ ሙካራቲዋራ ህይወታቸውን የመንደራቸውን ሴቶች ልጆች በትምህርት ኮትኩተው ለማብቃት የሰጡ ሴት ናቸው። ግላዲስ ሴቶች ልጆች የራሳቸውን ገቢ ያገኙ ቤተሰባቸውን እየመገቡ መኖር እንዲችሉ የሚያስችላቸውን ስልጠና በመስጠትም ይረዳሉ። ስራውን በበጎ ፈቃደኛ ሴቶች የሚያከናውነው ይህ ድርጅት የሚያመርታቸውን የወርሃዊ ንጽህና መጠበቂያዎች ለአካባቢው ነዋሪዎች በዝቅተኛ ዋጋ ይሸጣል። የተለያዩ በጎ አድራጎት ድርጅቶችም ይገዙና በሀገሪቱ ዙሪያ ላሉ ሴት ተማሪዎችና ችግረኛ ለሆኑ ወጣት ሴቶች ያከፋፍላሉ። የዩኒቨርሲቲ ተማሪ የሆነችው ሊ ቹሲኮ አንዷ የዚህ አቅርቦት ተጠቃሚ ነች። እንዴት ትላለች?
ይሄ
የንጽህና መጠበቂያ ዋጋው በጣም ርካሽ ነው። አንዱን ለአንድ አመት ተኩል መጠቀም ይቻላል። አምስቱ በ$4 ነው የሚገዛው። ስለዚህ በየወሩ በምን ልግዛ ብሎ መጨነቅም አይኖርም።
ይህ የቺዴዛ ማዕከል ፋብሪካ በየቀኑ እስከ 600 የሚደርሱ የሚታጠቡ የወር አበባ ንጽህና መጠበቂያዎችን እንደሚያመርት ተገልጿል።
ከዚሁ ከዛሬው የሴቶችና ቤተሰብ መሰናዷችን ሳንወጣ ወደ ኬንያ እንወስዳችኋለን። የዩናይትድ ስቴትሱ ጠቅላይ ፍርድ ቤት ጽንስን የማቋረጥ መብት መሻሩ አፍሪካን ጨምሮ በማደግ ላይ ባሉ አገሮች ሊያስከትል የሚችለው ተጽዕኖ ከመብት ተሟጋቾች ዘንድ ስጋት ፈጥሯል። በኬንያ ጽንስ የማስወረድ መብትን የሚቃወሙ ቡድኖች የዩናይትድ ስቴትሱ ጠቅላይ ፍርድ ቤት ውሳኔውን በደስታ መቀበላቸውን ይፋ ሲያደርጉ፣ በሌላ በኩል ደግሞ ይህንን የሚደግፉ በታዳጊ ሴቶችና በአዋቂ ሴቶች የስነ ተዋልዶ ጤና አገልግሎት ላይ ይበልጥ ገዳቢነት ሊኖር ይችላል ሲሉ በብርቱ ስጋት አድሮባቸዋል። ጁማ ማጃንጋ ከናይሮቢ ያጠናቀረው ዘገባ ነው። አሉላ ከበደ ያቀርበዋል።
በዩናይትድ ስቴትስ ጽንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወደሰው የኬንያ ክርስቲያኖች የተባለው ቡድን ነው።
ጽንስ ማስወረድ ነፍስ ማጥፋት ነው። ጽንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ሕይወትን የመረጠበት ውሳኔ ትክክለኛ ነው።
ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ጽንስ የማስወረድ መብት እንዲከበር ብታደርግም በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ሕገወጥ ውርጃ እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ሕገወጥ የጽንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት የባለሙያ እርዳታ ለመፈለግ መገደዷን ትናገራለች።
ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳሁ። አሁን እንደምታዩት በደህና ሁኔታ ላይ እገኛለሁ። ጤናማ ነኝ። እናም ሕክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም።
ይሁን እንጂ አፍሪካ ውስጥ ጽንስ የማቋረጥ መብት እንዲከበር እንደሚሹ በርካታ የመብቱ ደጋፊዎች ሁሉ ዳያናም በዩናይትድ ስቴትስ ካሁን ቀደም ሲሰራበት የነበረው ሕግ ዛሬ መሻሩ በኬንያም ተጨማሪ የሕግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። በዓለም ጤና ድርጅት ግምት መሰረት አፍሪካ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75% የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው። የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየዓመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የጽንስ ማቋረጥ ሂደቶች ውስጥ በማለፍ ለህልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35 በመቶ ነው ያለው ነው።
ደህንነቱ ባልተረጋገጠ ጽንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የጽንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው።
የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጽንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግ ሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ በመልማት ላይ ላሉ አገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር። በቅርቡ የሆነውን ከዚህ ያዛመዱ አንዳንድ የጽንስ ማቋረጥ መብት ተሟጋቾች ታዲያ የአርምጃ በአገር ውስጥም ተጨማሪ የመብት ጥበቃ ጉዳይ አስቀድሞ እንዲታሰብበት ስለማስፈለጉ የመጀመሪያው ፍንጭ ነበር ይላሉ።
While the US has been very generous in supporting our
United States, የጤና ስርዓታችንን በመደገፉ ረገድ ብዙ ለግሰናለች። ነገር ግን አሁን እኛ በራስ ተነሳሽነት የራሳችንን ትክክለኛ ህጎች ማስቀመጥ አለብን። የጽንስ ማቋረጥን ጨምሮ አስፈላጊውን የስነ ተዋልዶ ጤና አገልግሎቶች ማግኘት የሚያስችሉ ትክክለኛ አሰራሮች ሊኖሩን ይገባል።
ኬንያ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም የፈቀደችውን ጾታዊ ጥቃትን ተከትሎ የሚጸነስን ጽንስ የማቋረጥ መብት ጨምሮ ቀስ በቀስ የተለያዩ ህጎች አውጥታለች። ከዚህ የተዛመደ ጉዳይ የተመለከቱ አንድ የአገሪቱ ዳኛ ባለፈው መጋቢት ወር በነገሩ ላይ ብይን በሰጡበት ወቅት ጽንስን ማቋረጥ ህገ መንግስታዊ መብት ነው ሲሉ በጊዜው ስራ ላይ የነበረውንና አሁን የተሻረውን የዩናይትድ ስቴትስን የሮቪና የዌድ ጉዳይ በሚል መጠሪያ የሚታወቅ ውሳኔ በምሳሌነት ጠቅሰው ነበር። ይሁንና ያ ውሳኔያቸው ዛሬ በይግባኝ እየታየ ሲሆን የኬንያ ጽንስ የማቋረጥ መብት ተሟጋቾችም የዩናይትድ ስቴትሱ የህግ ለውጥ እንዳያጠላበት ስጋት እንዳደረባቸው ይናገራሉ።
ተከታዩ መሰናዶ አሜሪካና ህዝቧ ይሆናል። ይህም ሳምንታዊ ቅንብራችን ነው። በደቡባዊ የዩናይትድ ስቴትስ ድንበር በኩል የገቡ ፍልሰተኞች ከቴክሳስ ወደ ዋሽንግተን ዲሲ በአውቶቡስ እየተጫኑ እየተላኩ ነው። በቪኦኤ ዘጋቢ በኢያኮፖ ሉዚ የተጠናቀረ ዘገባ ነው። ቆንጅት ታዬ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ መዲና ከዋሽንግተን ዲሲ የከተማ ምክር ቤት በተገኘው አሃዝ መሰረት ካለፈው ሚያዝያ ወር ወዲህ ከቴክሳስ የድንበር አካባቢ ወደ ዲሲ በአውቶቡስ ተጭነው የተላኩት ህጋዊ ፈቃድ የሌላቸው ፍልሰተኞች ቁጥር ወደ 3000 ይጠጋል። ያመጧቸው አውቶቡሶች ዲሲ ዩኒየን ስቴሽን የተባለው የባቡር ጣቢያ አጠገብ ያወረዷቸው እነዚህ ፍልሰተኞች የሚያርፉበት ቦታ ስለሌላቸው አሁንም እዚያው ናቸው። ቤተሰብ ወይም ዘመድ እስኪመጣላቸው ለቀናት እየጠበቁ ያሉ አሉ፣ ወይም በጎ ፈቃደኞች ወደ ሌላ ቦታ እስኪያዛውሯቸው ወይም ደግሞ ወደ ኒውዮርክም ይሁን ወደ ቺካጎ ሌላም ከተማ ቢሆን የሚያቀኑበት የአውቶቡስ ትኬት እስኪሰጧቸው እየጠበቁ ያሉም ይገኛሉ። ቬንዙዌላዊው አርናልዶ ቢየንቪኖ ከነዚህ መካከል አንዱ ናቸው።
እኔ
ማንም ምንም ነገር እንዲሰጠኝ በፍጹም አልፈልግም። እኔ የምፈልገው መስራት ነው። አሁን እዚህ ዋሽንግተን ዲሲ ላይ ይኸው ማረፊያ ቤት፣ ይኸው ስራ የሚለኝ ሰው ባገኝ እዚሁ ቆያለሁ።
በቴክሳስ በአውቶቡሶች ተሳፍረው ወደ ዋሽንግተን ዲሲ ከተላኩት ፍልሰተኞች መካከል ቬኔዙዌላውያን ጥገኝነት ፈላጊዎች አሉባቸው። ቬኔዙዌላውያኑ ብዙዎች ትናንሽ ልጆች ይዘው ዴሪየን ጋፕ በሚባለው አደገኛ የፍልሰት መንገድ ተጉዘው የደረሱ ናቸው። ዴሪየን ጋፕ በኮሎምቢያና በፓናማ መካከል የሚገኝ በጥቅጥቅ ደን የተሸፈነ ተራራማና ረግረግ የበዛበት ለብዙ አደጋ የሚያጋልጥ አካባቢ ነው። እናም በዚህ ሁኔታ ተጉዘው ዩናይትድ ስቴትስ ድንበር ላይ ደርሰው ድንበሩ ላይ ላሉት ባለስልጣናት እጃቸውን ከሰጡ በኋላ ተመዝግበው ወዲያውኑ በአውቶቡስ ተሳፍረው ተልከዋል። እናም የፍርድ ቤት ቀጠሯቸውን እየተጠባበቁ ናቸው። ዋሽንግተን ዩኒየን ስቴሽን ላይ አውቶቡሶቹ ሲያወርዷቸው መልካም አቀባበል እንዳገኙ አንዳንዶቹ ይናገራሉ።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የዛሬ የእረቡ ምሽት ዝግጅታችንን አጠናቅ እንሰናበታችኋለን። በነገው ምሽት የሐሙስ መሰናዶ ደግሞ እንገናኛለን። እስከዚያው ሰላም፣ በደህና ደሩ። Thank you.